ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
My father passed away when I was 11, 6 years ago. So
አባቴ ከስድስት ዓመት በፊት የ11 ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አውቃለሁ። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደግኩት። ብቸኛው ዓላማዋም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር።
በተለያየ ዘርፍ ላይ ከተጋት ላሳዩ ወጣቶች ክብር ከቸረው መድረክ ተሳታፊዎች መካከል ያንደኛውን ሐሳብ ነው ባጭሩ አሰማናችሁ። በሚሽቱ ስርጭታችን ሙሉ ጉዳዩን አሰማችኋለሁ። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። በምስልና ድምጽ ቅንብሩ አብራኝ የምታመሸው ብርሃን ሉናት። አብራችሁን አምሹ። ቀዳሚው መሰናዶ ይሻገር። ማህበረሰባቸው በብሔራዊ ደረጃ ለሽልማት የበቁ ትውልደ ኢትዮጵያውያን አሜሪካውያን ኢትዮጵያውያን የሁለተኛ ደረጃ ተማሪዎችን በእንግሊዝኛ አጠራሩ ሲድ በአማርኛ ስያሜው ደግሞ ማህበረ ጊዮራን ዘረ ኢትዮጵያ በመባል የሚታወቀው የሽልማት ድርጅት በዘንድሮው የ31ኛ ዓመቱ ክብረ በዓል ላይ ለሽልማት አብቅቷቸዋል። ከሁለት ሳምንታት በፊት ከዋሽንግተን ዲሲ ወጣ ብላ በምትገኘው ኮሌጅ ፓርክ ከተማ በተሰናዳው ዝግጅት ላይ የተገኘው አሉላ ከበደ ነው ተሸላሚዎቹን አነጋግሮ ቀጣዩን ዘገባ ልኮልናል።
በብሔራዊ ደረጃ ለሽልማት የበቁት ኢትዮጵያውያን አሜሪካውያን የሁለተኛ ደረጃ ተማሪዎች ናቸው። መጀመሪያ ያነጋገርነው አዳጊ ወጣት አዲስ ሳህሌ ይባላል። በቨርጂኒያው ዌክፊልድ የሁለተኛ ደረጃ ትምህርት ቤት ተመራቂ ነው። የዘንድሮ የሲድ ተሸላሚ ለመሆን መብቃቱንም መባረክ ሆኖ ይሰማኛል ይላል።
I will attend Cornell University as a data science major.
በኮርኔል ዩኒቨርሲቲ አዲስ ገቢ ተማሪ ሆኜ የዳታ ሳይንስ ጥናት እከታተላለሁ። እናም የሁለተኛ ደረጃ ተማሪ በነበርኩባቸው አመታት ያደረኳቸውን አብዛኛውን የበጎ ፍቃድና የማህበረሰብ አገልግሎት ስራዎች እዚያም ሄጄ ለመቀጠል ነው ፍላጎቴ። በአንደኛ ደረጃ ትምህርት ቤት እድሜ ላሉ ተማሪዎች ንባብና ስነ ጽሑፍ የምናስጠናበትን ጨምሮ ተባባሪ መስራችና ፕሬዚደንት የሆንኩበትን ስራም እቀጥላለሁ ብዬ አስባለሁ።
ወደ ሌላው ከፍተኛ እውቅና ወዳለው የብራውን ዩኒቨርሲቲ ታቀናው ሳማር አላዛር በዌስት ስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት የመጨረሻ አመት ተማሪ ናት። የበጎ አድራጎት እንቅስቃሴዎችም በንቃት በመሳተፍ ትታወቃለች።
እዚህ ላይ ገና ከስድስት ዓመት ጀምሮ ነው ወገኔ በተባለው የበጎ አድራጎት ድርጅት ውስጥ በአዳጊ ህጻናትና በወጣቶች ክበብ አባልነት የተመዘገብኩት። እርግጥ አሁን የክበቡ ምክትል ፕሬዝዳንት ነኝ። እናም የተለያዩ ዝግጅቶችን በማዘጋጀት ገንዘብ እያሰባሰብን ኢትዮጵያ ውስጥ ያሉ ቤተሰቦችን እንደግፋለን። በተጨማሪም ኦፕን ሃውስ ቢግ ድሪምስ የተባለ ድርጅት ውስጥ መጽሐፎችን ወደ ስፓኝ ቋንቋ እየተረጎምኩና በአካባቢያችን በሚዘጋጁ ስነ ስርዓቶች ላይ መጽሐፍቱን በመሸጥ ኢትዮጵያ ለሚገኙ የመንግስት ትምህርት ቤቶች መማሪያ 1000 ያህል መጽሐፍትን ለመግዣ የሚውል ገንዘብ መለገስ ችያለሁ። የገዛ ማህበረሰብን መልሶ መርዳት በሚያስችሉ እንቅስቃሴዎችም ተሳትፌያለሁ። ከባህል ቅርሶች ጋር በጣም የተቆራኘ ሆኖ ይስማኛል። ለዚህም ምክንያቱ ወላጆቼ እኛን ያሳደጉበት መንገድ ይመስለኛል። ዛሬም እዚህ በመገኘቴና ለሽልማትም በመብቃቴ በጣም ደስ ብሎኛል።
አዳጊ ወጣት ዲያቆን ዮሴፍ ዘሪሁን በአሁኑ ወቅት በሜሪላንድ የሚገኘው የስፕሪንግፊልድ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ከወራት በኋላ በቫንደርቢልት ዩኒቨርሲቲ የከፍተኛ ትምህርቱን እንደሚጀምር የገለጸልን ዲያቆን ዮሴፍ ወገኖቹን መርዳትና ከሚገጥሙት ጋር በሚኖረው መግባባት አንዳች አዎንታዊ ተጽዕኖ መፍጠር እንደሚሻ አስረድቶናል።
ከዚህ ባሻገር በአጥቢያ ቤተክርስቲያኔ ሐመረ ብርሃን ቅዱስ ዮሐንስ የኢትዮጵያ ተዋሕዶ ቤተክርስቲያን ዲያቆን ሆኜ አገለግላለሁ። እዚያም ለወጣቶች በእንግሊዝኛ ቋንቋ የሚሰጥ ስብከት እመራለሁ። እንዲሁም በአጠቃላይ በቤተክርስቲያኒቱ አገልግሎቶች ላይ እሳተፋለሁ። በትምህርት ቤቴም ከቡድን አባላት ጋር በመሆን በክርክር መድረኮች እንሳተፋለን። በተጨማሪም በማህበረሰብ አቀፍና እንዲሁም በወረዳ ደረጃ ለሰዎች መብት በቆመና አመራር በሚሰጥ ድርጅት ውስጥ እንዲሁ እሳተፋለሁ። ዛሬ እዚህ ለመገኘት በመብቃቴም ታላቅ ክብር ተሰምቶኛል። በእጅጉ ተባርኬያለሁ። ክብር ለፈጣሪ።
ለዚህ ሽልማት ያበቃት ሁኔታ ጨምራ ስለራሷ እንድትነግረን ላቀረብንላት ጥያቄ ስትመልስ፣ ይህንን ሽልማት ለማግኘት የቻልኩት በአጠቃላይ አማካይ ውጤቴ ከክፍሊ ከሁለት የከፍተኛ ውጤት ባለቤቶች አንዷ በመሆኔ ነው ትላለች። በትምህርት ቤታችን የአፍሪካ ተማሪዎች ማህበር መስራችም ነኝ ያለችን ቢታኒያ ሰለሞን።
Been inspired when I went to Ethiopia, the community that we built in my school.
ወደ ኢትዮጵያ በሄድኩበት ወቅት በጣም ተነሳስቼ ነበር። በተጨማሪም Shepherd's Table የሚባለውን የማህበራዊ አገልግሎት ድርጅት አግዛለሁ። አንዳንድ ሰነዶችን ወደ አማርኛ ተርጉሚያለሁ። የአበሻ ማህበረሰብ አባላትን ለማገናኘትና ችግሮችን ለመቅረፍ የሚያግዝ የበጎ ፈቃድ አገልግሎት ሰጣለሁ።
አዳም ዘሪሁን በአጎራባች ሜሪላንድ የሲልቨር ስፕሪንግ ከተማ በሚገኘው በብሌክ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነው። አብሮት ስለተሸለሙት ጓደኞቹ ማውራት የመረጠው አዳም ሲድ በትምህርታቸው ያስመዘገቡትን ከፍተኛ ውጤትና ያከናወኗቸውን ስራዎች ተመልክቶ በዘንድሮስ መስራቱ ለሽልማት በማብቃቱ በእጅጉ ተደስቻለሁ ይላል።
I wouldn't be here without my family. I'd like to thank my mom, my sisters.
ቤተሰቦቼ ባይኖሩ ዛሬ እዚህ ባልተገኘው ነበር። እናቴን እና አያቶቼን ማመስገን ፈልጋለሁ። በየለቱ እንድተጋ ያደርጉኛል። ተነሳሽነት እንዲኖረኝ ረድተውኛል። አለማዬ የኢትዮጵያን ህዝብ መርዳት ነው። አዲስ አበባን ጀምሮ ልትጠቅሳቸው ወደምትችላቸው አብዛኛዎቹ አካባቢዎች እጃለሁ። ባለፈው ክረምት ወደዚያ በሄድኩበት ወቅት ከባድ ድህነት ውስጥ የሚኖሩ በርካታ ሰዎችን አይቻለሁ። በኢትዮጵያ ያለውን ችግር በወጉ እንድረዳ አይኔን ከፍቶልኛል። እቅዴ አንድ ቀን ተመልሼ እረዳቸዋለሁ የሚል ነው።
My father passed away when I was 11, 6 years ago. So
አባቴ ከስድስት ዓመት በፊት የ11 ዓመት ልጅ ሳለሁ ነው ያረፈው። እንደ እናትም እንደ አባትም ሆነ ያሳደገችኝ እናቴ ናት። የከፈለችውን መስዋዕትነት አቃለሁ። በጣም ትልቅ ሰው ናት። እርሷን እያየሁ ነው ያደግኩት። ብቻኛው አላማውም የሁለተኛ ደረጃ ትምህርቴን አጠናቅቄ ማየት ነበር። እናም የደከመችበትን ያህል ላኮራ ተፈልግ ነበር። የእኔ ለስኬት መብቃት ብቻ ነው ዋና ፍላጎቷ። ያም እንዲሳካ ብዙ ጥረት ታደርጋለች። ለዚህ ነው እኔም ዛሬ ወደዚህ የመጣሁት።
ከጥቂት ዓመታት በፊት ኮላጅ እናቷና ወንድሟ ጋር ወዲህ ወደ ዩናይትድ ስቴትስ በመጣችበት ወቅት የእንግሊዘኛ ቋንቋ ችሎታዋ እንዲህ እንደዛሬው አቀላጥፎ መናገርና እጅግ ከፍተኛ ለሆነ ውጤት ሊያበቃት ቀርቶ በጣም ይከብዳት እንደነበር የተናገረችው ደሊና አብይ የሁለተኛ ደረጃ ተማሪ ሳለች የኮሌጅ ትምህርትም ተምራ ለመመረቅ በቅታለች።
አሁን ደግሞ ኮሎምቢያ ዩኒቨርሲቲ እና ታምፖ ዩኒቨርሲቲ ለመሄድ ነው ያሰብኩት። ሜጀር ማደርገው ደግሞ በፖለቲካል ፊሎሶፊ ኢኮኖሚክስ ሆኖ ማይነር ማደርገው ደግሞ በፋይናንስ ነው። ሀገሬን ረድቼ ጥሩ ኢትዮጵያዊ መሆን ነው የምፈልገው። እዚህ ደረጃ ላይ ስለደረስኩኝ ደግሞ ሁሉንም አመስገን ፈልጋለሁ። እናቴ አልማዝ ኃይለስላሴ፣ አባቴ አቢ ከበደ፣ ሁለቱንም በጣም አመሰግናለሁ። በጣም ወዳለሁ። ወንድሜንም በጣም አመሰግናለሁ። ቤተሰቦቼ ባይሆን ኖሮ እዚህ ደረጃ ላይ አልደርስም ነበረ።
እስኪ አሁን ደግሞ በጊዜው በነበረው ስነስርዓት ቅርታ የተነሳ በዚህ ቃለ ምልልስ መሳተፍ ያልቻሉ ሁለት ባለስኬት ታዳጊ ወጣቶችን ላስተዋውቃችሁ። እምነት ዳኛቸው Schools Without Walls የተባለው ዋሽንግተን ዲሲ ውስጥ የሚገኘው የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን በትምህርቷ ካስመዘገበችው ከፍተኛ ውጤት በተጨማሪ የወገኔ የበጎ አድራጎት ድርጅት የወጣቶች ክበብ ፕሬዚዳንትና ለረዥም ዓመታትም የበጎ ፈቃድ አገልግሎት የሰጠች ተማሪ ናት። ስራ ጌታቸው ደግሞ በርተንስፊል ሜሪላንድ የሚገኘው ፔንት ብራንች የሁለተኛ ደረጃ ትምህርት ቤት የመጨረሻ ዓመት ተማሪ ስትሆን ከከፍተኛ የትምህርት ውጤቷ በተጨማሪ በትምህርት ቤቷ የኢትዮጵያና የኤርትራውያን ተማሪዎች ማህበር መስራች፣ ተማሪዎች የመንግስት ማህበር የተባለው ተማሪዎችን ለበጎ ስራዎች የሚያነሳሳ ማህበር ምክትል ፕሬዚዳንትና እንዲሁም 15 ወላጅ አልባ ህጻናትን የሚረዳው የኢትዮጵያ ህዝብ ፕሮጀክት የተባለው ውጥን ተባባሪ መስራች ናት። ግና በማለዳው እድሜያቸው ብዙ የሰሩት የሚመስሉት የነገዎቹ መሪዎች ትኩስ ህልሞች በእርግጥም እውን ሆነው ማየት የሚያጓጉ ናቸው። መልካም እድል ለተሸላሚዎቹ ታዳጊዎች በሙሉ።
አሩላ ከበደን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። በመቀጠል ደግሞ አማርኛን በአሜሪካ የትምህርት ተቋማት የማስተማር ፋይዳና ተግዳሮቱን በተመለከተ ከእንግዳ ጋር ያደረግነው ቆይታ ይቀርባል። አማርኛ ቋንቋን ከሚያስተምሩ የአሜሪካ ዩኒቨርሲቲዎች መካከል ካሊፎርኒያ ግዛት የሚገኘው በርክሌይ አንዱ ነው። ዩኒቨርሲቲው ቋንቋን ማስተማር ከጀመረ ቆየት ያለ ቢሆንም አሁን በማስተማር ላይ የሚገኙት በቋንቋ መምህርነት፣ በተርጓሚነትና በደራሲነት ለረጅም ዓመታት ያገለገሉት አቶ አምላኩ ቢክስ ናቸው። አቶ አምላኩ በዩኒቨርሲቲው አማርኛን እንዲያስተምሩ የተሰጣቸውን እድል በደስታ እንደተቀበሉት ይናገራሉ። የአፍ መፍቻ ቋንቋቸው አማርኛ ያልሆኑ ተማሪዎችን ማስተማር ምን መልክ እንዳለው ከሚያብራሩበት ቆይታችን ይጀምራል።
የመጀመሪያው ነገር የአልፋቤቱ ወይም የፊደሎቹ ብዛት ነው የሚያስደነግጣቸው። የአፍ መፍቻ ቋንቋቸው አማርኛ ያልሆነ ወይም ደግሞ ከአማርኛ ተናጋሪ ቤተሰብ ያልመጡ ተማሪዎች በተለይ አማርኛ እንግዲህ እንደሚታወቀው ከ238 ፊደሎች በላይ አለው እና በመጀመሪያ የአማርኛ ፊደሎች እነዚህ ናቸው፣ ቁጥራቸው ከ238 በላይ ነው ሲባሉ በጣም ነው የሚደነግጡት። ሁሉንም ትማራላችሁ ባንዴ ኑ ሸምድዱ ተብሎ አይደለም የሚቀርብላቸው እና የአማርኛ ቋንቋ ከእንግሊዝኛና እኔ ከማውቃቸው ቋንቋዎች ከእንግሊዝኛና ከፈረንሳይኛ ጋር እያወዳደርኩ የአማርኛ ቋንቋ ባህሪ ይነግራቸዋል። ሲጀምሩ በቃ ቀላል እንደሆነ አምነው ይጀምራሉ። ከዛ በኋላ ፊደሉን ከጨረሱ በኋላ ሌላው ነገር በጣም ቀላል ነው።
ዩሲ በርክሌይ የተባለው የትምህርት ተቋም በቅርብ ዓመታት ውስጥ ይህን ቋንቋ ማስተማር ከጀመሩ የአሜሪካ ከፍተኛ የትምህርት ተቋማት መካከል አንዱ ነው። በዓለም አቀፍ ደረጃ ለዓለም አቀፍ ተማሪዎች ቋንቋው በዚህ ሁኔታ ለትምህርት መቅረቡ፣ ለትምህርት ገበታነት መቅረቡ ያለው ፋይዳ ያለው ጠቀሜታ ምንድን ነው ብለው ያስባሉ?
እዚህ አሜሪካን ሀገር የኢትዮጵያውያን ቁጥር እጅግ እየጨመረ ነው ያለው፣ በተለይ በቅርብ ዓመታት እኛንም ጨምሮ። ስለዚህ እዚህ ተወልደው እያደጉ ያሉ ራሳቸውም ቤተሰብ መስርተው ልጆች እያሳደጉ ያሉት በእንግሊዝኛ እንደሚባለው ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን ብዙ ናቸው። ለእነዚህ በሚማሩበት በአሜሪካ ዩኒቨርሲቲዎች ሲገቡ የሚማሩ አማርኛን ቋንቋ እንዲማሩ ማድረግ ወይም ደግሞ ተመቻችቶ ማግኘት ትልቅ እድል ነው። ዞሮ ዞሮ የት ነኝ መሰረቴ የት ነው ማለታቸው አይቀርም እና ቋንቋውን ካልተናገሩ እዛ ሄደው ከውጭ ዜጋነት ያነሰ ነገር አይኖራቸውም። ስለዚህ ቋንቋውን መሰረታዊ ቢያንስ ለመግባቢያ ደረጃ መማር ለሁሉም ለአማርኛ ተናጋሪ ብቻ ሳይሆን ለሁሉም ኢትዮጵያ ሂጄ አንድ ነገር አደርጋለሁ ወይም ደግሞ ኢትዮጵያን እወዳለሁ ወይም ደግሞ ከኢትዮጵያ ጋር ግንኙነት አለኝ ለሚል እጅግ መሰረታዊ ነገር ነው።
በዚህ ተቋም ውስጥ አዲስ መርሃ ግብር እንደመሆኑ ተማሪዎቹም ደግሞ ከኢትዮጵያ የራቁ የኢትዮጵያን ባህልና ወግ በሩቁ የሚያውቁ የአፍ መፍቻ ቋንቋቸው የሚያልሆን እንደመሆኑ የራሱ ተግዳሮትና ፈተና ይኖረዋል ብዬ አስባለሁ። በማስተማሩ ረገድ እስካሁን ድረስ በመምህርነት ቆይታ ውስጥ ያያቸው ተግዳሮቶች፣ ፈተናዎች ምንድን ነበሩ?
በዋነኝነት የተማሪ ቁጥር ነው ትልቁ ተግዳሮት። ምክንያቱም ፕሮግራሙ የሚቀጥለው ተማሪ እስካለ ድረስ ነው። የተማሪ የምዝገባ ደረጃ ወይም የተማሪ ቁጥር ኢንሮልመንት የሚባለው ከሌለ ፕሮግራም አይቀጥልም፣ ፈንዱ ሊታጠፍ ይችላል። እና አሁን እኔ እየገጠመኝ ያለው ተግዳሮት 4 ኮርሶች ይሰጣሉ፣ ኤሌመንታሪ አምሃሪክ 1፣ ኤሌመንታሪ አምሃሪክ 2፣ ኢንተርሚዲየት አምሃሪክ 1፣ ኢንተርሚዲየት አምሃሪክ 2 እያልን በሁለቱ ደረጃዎች በሁለት ሴምስተር ውስጥ እንሰጣለን። እና ብዙ ተማሪ የሚኖራቸው የመጀመሪያ ደረጃው ነው። የመጀመሪያ ደረጃው ኮርስ ብዙ ተማሪዎች ይኖሩታል። አንዳንዴ እስከ 15 ይደርሳል በአንድ ግሩፕ ውስጥ። ግን የኢንተርሚዲየት ደረጃው ወይም ሁለተኛ ደረጃው ትንሽ ስጋት ላይ ነው ያለው። ሁለተኛው ተግዳሮት ብዬ ማስበውን እንደምረዳው እንደገጠመኝ ስታንዳርድ የሆነ ለተማሪም የሚሰጥ እንደገና ደግሞ እኛም የምንጠቀምበት ማቴሪያል በቂ አለ ብዬ አላምን። አንዳንድ በተለይ ንግግርን ለማስተማር የዲያሎግ ቪዲዮዎች፣ ንባብን ለማስተማር ልክ እንደ እንግሊዝኛ ለማስተማር ዓላማ ተብሎ የተዘጋጀ ምንባብ ደረጃውን ጠብቆ ለመጀመሪያ ደረጃ አለ፣ ሁለተኛ ደረጃ አለ፣ ሶስተኛ ደረጃ ያለ እስከ አድቫንስ ድረስ የሚሄድ የንባብ የአማርኛ ምንባቦች እስከ እኔ እስከ ጣርኩ ድረስ ማግኘት ከባድ ነው።
አሁን በተጀመሩ ጥረቶች ዙሪያ ትውልድ ኢትዮጵያውያን የመርሃ ግብሩን ፋይዳ በማስተዋወቅ መልእክቱንም በማዳረስ ሊሆን ይችላል ምን አይነት ርብርብ ሊያደርጉ ወይም ምን አይነት አስተዋጽኦ ሊያደርጉ ይገባል? የቋንቋ ትምህርቱንና የመርሃ ግብሩን እድሜ በማራዘም እንዲሁም ደግሞ አበርክቶቱንም ደግሞ በማስፋት ረገድ።
አዎ፣ በተለይ ወጣት ትውልድ ኢትዮጵያውያን እዚህ ተወልደው ያደጉ ትልቅ ሚና ይኖራቸዋል። በየሚሄዱበት ተቋም ቁጥራችን እየበረከተ ስለመጣ ለምሳሌ አንድ ዩኒቨርሲቲ ውስጥ በርካታ ኢትዮጵያውያን ካሉ ወይም ደግሞ ትውልድ ኢትዮጵያውያን እና ትውልድ ኤርትራውያን ካሉ አማርኛ ፕሮግራም እንዲጀመር ሌሎች ቋንቋዎች ሁሉ በሚማሩባቸው ተቋማት አማርኛ እንዲሰጥ መጠየቅ፣ የአማርኛ ፕሮግራም እንዲቀረጽ መጠየቅ ይችላሉ። እዚህ ዩሲ በርክሌም ሌሎች ዩኒቨርሲቲዎችም አሉ ይሰጣል አማርኛ። እንደምሳሌ ቢጠቅስልህ ሃዋርድ በጣም ለረጅም ጊዜ አለ፣ ቦስተን ዩኒቨርሲቲ፣ ፔንስልቬኒያ ዩኒቨርሲቲ አሉ ብዙ ዩኒቨርሲቲዎች። እና እንደነዚህ አይነት ዩኒቨርሲቲዎች አማርኛ ቋንቋን የመውሰድ እድል ያገኙ ተማሪዎች ያንን ለሌሎች ማዛመት ይችላሉ፣ ለሌሎች መናገር ማስተዋወቅ ይችላሉ።
አቶ አምላኩ ቢክስ፣ በቋንቋ መምህርነት፣ በጸሐፊነት እንዲሁም በአስተርጓሚነት ትታወቃለህ። ለሁሉም ነገር በጣም አመሰግናለሁ።
እኔም ስለተሰጠኝ እድል በጣም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። ከተመሰረተ 3 ዓመታትን ያስቆጠረው ስፖርት ፎር ቼንጅ ለትርፍ ያልተቋቋመ ተቋም ሲሆን ስፖርትን ከሁለገብ እውቀትና ከዕለት ተዕለት ሕይወት ጋር እንዲዋሃድ ለማድረግ ግንዛቤ ላይ እየሰራ ይገኛል። ተቋሙ ከተመሰረተበት ጊዜ አንስቶ ከተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ጋር በመተባበር ወጣቶችና አዳጊዎች የስፖርትና የሕይወት ክህሎት ስልጠናዎችን እንዲያገኙ እያገዘ ይገኛል። ከዚህ ጋር የተገናኘውን ዘገባ ኤደን ገረበው በመቀጠል ታስተማናለች።
የፎርቹኔት እግር ኳስ አካዳሚ አሰልጣኞቹ አባይነሽ አረጋ በስሯ 200 የሚደርሱ ህጻናትና አዳጊ ወጣቶች ያሉ ሲሆን ከስድስት አሰልጣኞች ጋር በጥምረት በመሆን ስሯን ትሰራለች። አሰልጣኝ አባይነሽ ህጻናትና አዳጊ እግር ኳስ ተጫዋቾች በስፖርቱ ብቻ ሳይሆን ሁለገብ የሆነ እውቀትን አግኝተው ተወዳዳሪ መሆን ከባድ እንደሚሆንባቸው ትገልጻለች። ይህን ክፍተት ለመሙላት ስፖርት ፎር ቼንጅ ከተሰኘ ለትርፍ ያልተቋቋመ የኔትወርኪንግ ተቋም ጋር የመሰረቱት ትስስርም እንዳገዛቸው ነው የምትናገረው።
ስፖርት ፎር ቼንጅ እኛ ጋር እንግዲህ ጥሩ ግንኙነት ነው ያለው። በጣም በብዙ መንገድ ሰፖርት ያደርገናል። የሚገርምሽ በጣም በብዙ መንገድ ከስልጠና ጋር ተያይዞ ሞቲቬሽናል ትሬኒንግ ለልጆቹ ሳይቀር፣ የሚገርምሽ እኛ ብዙ ስልጠና የሚመስለን እግር ኳስ ስናሰለጥን በቃ እግር ኳስ ነው እግር ኳስ ብቻ ነው የሚመስለን፣ ግን ዴቨሎፕመንት ላይ ታች ልጆች ላይ ስትሰሪ ፕላን ያቸው መሆን ያለበት ትምህርት ነው። ከናሀዙ በጣም የሚገርመኝ ይሄ ፋይዘር ከኳሱ ጎን ያለውን ነገር ነው ብዙ ነገር የሚያስተምሩሽ እና በጣም ብዙ ማናቀው በእግር ኳሱ በጣም አሁን አንፈን ለይትኩ እንችላለን፣ ግን ደግሞ ከእግር ኳሱ ጎን ልጆቹ ምክንያቱም ነገር እግር ኳስ ተጫዋች ባይሆኑ ህይወታቸው እንዳይጨልም ነው። በጣም በምንድን ነው በቃ ባልጠበቅኩት መንገድ እነሱ ጋር ነው በመጀመሪያን ጊዜ ብዙ ኮቾች እኔ ብቻ ሳይሆን ብዙ ኮቾች አዋይርነሱን የሚያገኙት። ከዛም በመነሳት እኛ አሁን ብዙ የምናስተምራቸው ልጆች አሉ እንደነሽ በተፈጥሮ ናቹራል ያገኙት ኢንስትሪዮንት ነገር አለ አይደለ? ተመርኩዘን የእግር ኳስ ተጫዋች ነገር ባይሆኑ ብለን እንደ ካሜራማን እንደ ማኔጅመንት እናስተምራቸው ልጆች አሉ።
ኢትዮጵያ ውስጥ ከወጣቶች ጋር ተያያዥነት ያላቸው ስራዎችና ምርቶች ላይ ትኩረታቸውን አድርገው የሚሰሩ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የግል ድርጅቶች እንዲሁም ግብረሰናይ ድርጅቶች ጋር በቀጥታም ሆነ በተዘዋዋሪ አዳጊዎችና ወጣቶች በሚሳተፉባቸው ስፖርት ላይ የኮርፖሬት ኃላፊነታቸውን በመጠቀም መዋለ ንዋያቸውና እውቀታቸውን እንዲሁም ጊዜያቸውን እንዲያፈሱ ማድረግ የስፖርት ፎር ቼንጅ ተቀዳሚ ዓላማ መሆኑን የተቋሙ መስራችና ዋና ስራ አስፈጻሚ አህዱ ገብሩ ይናገራል።
እነዚህ ነገሮችን ሰራ አራት መሰረታዊ ምሰሶዎች አሉ ወይም ደግሞ የተመሰረተባቸው ዋና ዓላማዎች አሉ። የመጀመሪያው የትስስርና የህብረት መድረክ ማስተር ወይም በእንግሊዝኛው ስልሽ ይቀላል የኔትወርክ ኤንድ ፓርትነርሺፕ ፕላትፎርም መስተርና እዛ ውስጥ ማን ነው የሚካተተው ስንል ኢንተርናሽናል ኦርጋናይዜሽን ለምሳሌ እንደነ ዩኤን ያቱም 30 አጀንዳ የምንሽ እንደመሆኑ መጠን ከዛ በመቀጠል የፕራይቬት ሴክተሩ ተለያዩ ስራዎችን የሚሰሩ ፕራይቬት ሴክተሮች አሉ፣ የፌዴሬሽኖች አሉ። ዳርጎሽ በአንድ ስፖርት ብቻ የተገደብን ስላልሆነ በኢትዮጵያ ያሉትን ሁሉንም ፌዴሬሽኖች በተቻለ መጡ መልኩ ለማካተት የሚጥር ነው። ከዛ ውጪ ደግሞ እንደኛ አይነት ደግሞ ሲቪል ሶሳይቲዎች አሉ፣ ስፖርት እንደ መሰራ የሚጠቀሙ መንግስታዊ ተቋማት አሉ። እነሱን ሚዲያውን አድርገን በተለይ እነዚህን በማስተሳሰር ትልቅ መድረክ ለማፍጠር ነው የመጀመሪያ አላማችን።
ተቋሙ በተለያዩ የስፖርት ዘርፎች ላይ የሚንቀሳቀስ ሲሆን የአካል ጉዳተኞችን ጨምሮ ሁሉም አዳጊዎችና ወጣቶች በስፖርት ተጠቃሚ እንዲሆኑ ያደርጋል።
ሁለተኛው ደግሞ በአካቶ ወይም በኢንክሉዥን ፕሮጀክታችን አካል ጉዳተኛውን፣ የሀገር ውስጥ ተፈናቃዩን፣ ሬፊጂውን፣ ማርጂናላይዝድ የሆኑ ደግሞ ማይኖሪቲ ግሩፕስ የሚባሉት እንደዚህ አይነቶችን በስፖርቱ የምናካትትበት ሁለተኛው ፒላራችን ነው። ሶስተኛው ይሄን ለማድረግ ኢንስቲትዩሽናል ካፓሲቲ ተቋማት ግንባታ ያስፈልገናል። ተቋማት እስካልተገነቡ ድረስ የትኛውን ፕሮጀክት ዘላቂ ሊሆን አይችልም እና ዘላቂ ለማድረግ ተቋማትን የመገንባት ተቋማትን የማብቃት ፕሮጀክት አለን ወይም አንዱ ፒላራችን ሶስተኛ ፒላራችን እሱ ነው። በአራተኝነትና የመጨረሻ ፒላራችን የምሰራበት ዲጂታላይዜሽን ነው።
የስፖርት ፎር ቼንጅ መስራች አዶ ገብሩ በተለይም የሚሊኒየሙ የልማት ግቦችን ከስፖርቱ ጋር በማቀናጀት ግንዛቤ ለመፍጠር እንደሚሰሩም ጠቁሟል።
የትምህርትን ጥራቱ ከማረጋገጥ አንጻር ስፖርቱ አንዱ መሳሪያ መሆን ይችላል የሚለውን እያሳየን እንገኛለን። ጀንደር ኢኳሊቲ ጎል 5 ላይ እንሰራለን። በተለይ በስፖርቱ የሴቶችንም የወንዶችንም እኩል ተሳትፎ ለማረጋገጥ ትልቅ አስተዋጽኦ አለው። ጎል 10 ላይ ሬዲዩስ ኢኒኳሊቲስ የሚለው ለምሳሌ አሁን ኢኳል ፔ ሴቶችም ወንዶችም በስራ ቦታ ሊሆን ይችላል በስፖርቱም ላይ እኩል አይከፈላቸው። ስለዚህ ያንን አድቮኬት ከማድረግ ያንን ፕሮሞት ከማድረግ አንጻር የምንሰራቸው ስራዎች አሉ። ጎል 13 ላይ የክላይሜት አክሽን ያለ፣ ስለዚህ እዛ ላይ የተለያዩ እንቅስቃሴዎች አሉ። ከዛ በተጨማሪ ጎል 16 በተለይ ከከተማ ጋር ከኢንስቲትዩሽን ጋር ሰስተናብል ከማድረግ ጋር የሚሄድ ፕሮጀክት አለ። ጎል 17 ላይ ፓርትነርሺፕ ፎር ዘ ጎልስ እና ትልቁ የምናምንበት የኛም ድርጅት መሰረት በጋራ መሰራት አለበት እና ፓርትነርሺፕ ያስፈልጋል የሚለው አሰ ፋውንዴሽን ነው።
የእግር ኳስ አሰልጣኛ አባይነሽ በስፖርት ፎር ቼንጅ አማካኝነት የአሰልጣኞች ስልጠና አድማሳችንን አስፍቷል ትላለች። ከዚህ በተጨማሪም በስራቸው ያሉ ወጣቶች በተቋሙ ወቅቱን ያገናዘበ ራስን የማብቃትና እንዲሁም ከሀገራዊ ሁኔታው ጋር የሚጣጣሙ ስልጠናዎች ማግኘታቸውን ነው የምታስረዳው።
ስፖርቱ ጋር ተያይዞ ካፍ ኤክሰለንሲ አካዳሚ ውስጥ እዛ ብዙ የእግር ኳስ አሰልጣኞች ኦልሞስት ወደ 20 ነው ማለት ነው ካልተሳሳትኩ። እኔም አንድ ተሳታፊ ነበርኩኝ። ያኔ ልጆቹ ጋር አሰልጣኞቹ ጋር ተስፋ ምናምን ታያለሽ፣ እንደዚህ ሌላ ሰው መጥቶን ትምህርት ሲሰጥ ያኔ አሁን ናሀዱ እና ዶክተር ታዲዮስ ይባላል ከአሜሪካን የመጣው በቃ የሰላምን አስፈላጊነት ነው ባጭሩ ሰውዬው በአጠቃላይ ያስተማረው። እና አሁን ደግሞ በሀገር ያለን ህዝብትን ሁኔታ ታውቂያለሽ፣ ብዙ ነገር የጨላለንብን ሰዓት ላይ ነን። እስፔሻሊ ያ ትምህርት የተሰጠበት ደግሞ ክረምት ላይ ነበር እና በቃ የሚሰማው ሶሻል ሚዲያው ምንም ልጆች ደግሞ ለሶሻል ሚዲያ ቅርብ ስለሆኑ ያ ስልጠና መሰጠቱ በሰዓቱ አስፈላጊ ነበር። እና ያንን ትምህርት ካገኙ በኋላ ሰውዬው ደግሞ በቃ ተስፋ ብዙ ተስፋ እንዳላቸው ነው የነገራቸው። አሁን እንዳልኩሽ እዛም ላይ ሰውዬው ያስተማረው እግር ኳስ ብቻ አይደለም።
የተለያዩ ስልጠናዎችን ለስፖርት ቡድኖች፣ ክለቦች እንዲሁም ከወጣቶች ጋር ለሚሰሩ ተቋማት የሚሰጠውና የሚያስተሳስረው ስፖርት ፎር ቼንጅ ያሉበትን ተግዳሮቶችም አህዱ እንዲጠቁማል።
በተለይ ሰው ላይ ሲሰሪ አንደኛ ለውጡ ረጅም በተለይ አሁን ምክንያቱም እያወራን ያለ ነው ስለ ባህሪ ለውጥ ነው፣ እያወራን ያለ ነው ስለ ህይወት ክህሎት ነው፣ እያወራን ያለ ነው ኢሚዲየት ይልቅ ትርፍ የምታገኝበት ነገሮች አይደሉም። ስለዚህ እኛ ስፖርት ፎር ቼንጅም ስንለው ረጅም ጊዜ የሚፈጅን እኔ እንደ ድርጅት መስራች ስራ አስኪያጅ ቮለንተር ነው የማደርገው። 100 ፉል ታይም ቮለንተር ነው እያደረኩ ያለሁት። ሌሎችም ቲሞቻችን ቦርዶም ሁሉም ቮለንተሮች ናቸው። ስለዚህ በተለይ የቮለንተሪ ሳሳልን ከማስረስ አንጻር ምን ፈልገዋል ያ ላይ ይቀር ያኛው ነው። ግን በዋነኝነት ሁለተኛው ቻሌንጅ عالم لاي بتعم تلالك تقاماتها تلالك يوين تقاماتها لو يبرايفت سكتر عالو نيه هاجر يالو نيه هاجر لاي بزي بسبورت المات بزو ادفانس يوين سرايسرا نيه هاجر لاي سمجي منميل منم سرايسر سرزي النسون يماسامنون سرا هيدو كومنس ماراجو سرا يالي لاغر وچن تبوكرو يراساكي ورغنزيشن ተቋም ስሩ የሚሰሩ ስራዎች ሌላ ላይ ስፖርት አይነስ በደንብ ያምኑበታልና እሱ ላይ ቻሌንጅ አለ። ምክንያቱም ስፖርትን እንደ መጨረሻ ነገር እንደማይፈልግ ነገር ወይም ደግሞ እንደ አዲሽናል ነገር የማይት ነገሮች አለና አንዳንድ ኦርጋኒዜሽኖች ያው ዶነር ቤዝ ስለሆኑ ስራቸው ለዶነር ሪፖርት ይማረግ እንትኑና የግድ አለባቸውና እንትኑን ብዙ ጊዜ መሳሰሩ ነገር አይፈልጉት።
የስፖርት ፎር ቼንጅ መስራችና ዋና ስራ አስፈጻሚ ሀዱ ገብሩ ተቋሙ በተለይም ከዲያስፖራ ጋር ተሳስረ ለመፍጠርና ድጋፎችን ለማጎልበት በካናዳና በኒውዮርክ ቅርንጫፍ መስሪያ ቤቶችን የመክፈት ህልም ይዞ እየተንቀሳቀሰ መሆኑን ለአሜሪካ ድምጽ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ አይደን ገረመው።
እድና መሰግናለን ጋቢና ቪኦኤ ካሜራ ድምጽ ይከተላል። አሁን ደግሞ ወደ ኬንያ ወደሚወስደን አንድ ዘገባ እንሻገራለን። ኬንያ ውስጥ በመንግስትና በግሉ ዘርፍ ትብብር ትምህርት ቤቶች ውስጥ በልዩ ሁኔታ ከተቀየሩ የማደያ ማሽኖች ለሴት ተማሪዎች ንጹህ ንጽህና መጠበቂያዎች ማዳረስ ስራ ጥራት ተጀምሯል። እዚህ እንቅስቃሴ ግቡ ከደሃ ቤተሰቦች የመጡ ተማሪዎችን በወር አበባ ጊዜያቸው ከትምህርታቸው እንዳይታገሉ የንጽህና መጠበቂያዎችን ማቅረብ እንደሆነ ተሰምቷል። ቪክቶሪያ ሙንጋ ከናይሮቢ ላከችው ዘገባ ወደ አማርኛ መልሰናል። ብዙ ጊዜ በኬንያ ከደሃ ቤተሰብ የመጡ ሴት ተማሪዎች በወር አበባቸው ወቅት ትምህርታቸውን ለማቋረጥ ይገደዳሉ። እዚህ ምክንያቱ ደግሞ የንጽህና መጠበቂያ ዋጋ ሊቀመስ ባለመቻሉ ነው። የኬንያው የረዴት ቡድን ስለምሳና በአንድ የናይሮቢ ሁለተኛ ደረጃ ትምህርት ቤት ለሴት ተማሪዎች ንጹህ የንጽህና መጠበቂያ ለመስጠት የሚችል ተነሳሽነት ጀምሯል። በትምህርት ቤቶች ውስጥ የሚዳረሰው በቀጣዩ መንገድ ነው። እያንዳንዷ ሴት ልጅ ለወትሮው ገንዘብ ለማውጣት በሚያገለግለው ኤቲኤም ማሽን ውስጥ የሚገባ ልዩ ካርድ ይሰጣታል። ካርዱ ለማሽኑ ሲገባ ማሽኑ በመላሹ የነጻና መስጫ ጥቅል ያድላል። አልፒን ጁማ የሰላም ሳና መርሃ ግብር አስተባባሪ ናት።
Each gun is allocated at least
ለእያንዳንዷ ተማሪ ለአንድ ወር አበባ ዑደት የሚሆኑ ቢያንስ 16 የንጽህና መጠበቂያ ቀጠሎች ተመደበውላታል። ካርዳቸው እስካለ ድረስ የንጽህና መጠበቂያውን መጠቀም በሚፈልጉበት ጊዜ ሁሉ ያገኛሉ ማለት ነው። ሌላው ነገር ካርዱ በማይኖራቸው ጊዜ ቤታቸው ቢረሱት ወይም ደግሞ በተሳሳተ መንገድ ማሽን ውስጥ ቢጨምሩት በሚል ለመምህራን ተጨማሪ ካርድ ሰጥተናል።
የኬንያ መንግስት ጥናቶች እንደሚያሳዩት በንጽህና መጠበቂያ ጥቅል ሎች አለመኖር ምክንያት ከደሃ ቤተሰቦች የመጡ ልጃገረዶች ከአመቱ የትምህርት ቀናት 20 በመቶ የሚሆኑት ያመልጧቸዋል። የንጽህና መጠበቂያ ማደያው ማሽን እስከ 36 ቅሎች የሚሲሆን ከከተሞች ራቅ ባሉ ስፍራዎች በፀሐይ ብርሃን ይሰራል ትላለች ሙኒራ ታሂር። አሬ የተባለው ማሽን ፈጣሪ ናት።
በተለይ እኛ ባለንበት የወራባ ጤና አስተዳደር ችግሮችን ለመፍታት በእጅጉ ጠቀሜታ አለው። መፍትሄ የሚያመጣ የበዛ ተጨባጭ ቴክኖሎጂ ወይም ቅይጥ ቴክኖሎጂ የለም። እንደሚመስለኝ የተማሪዎች ጣልቃ የሚገባ አካልን በማስቀረት ራሳቸውን እንዲችሉ ይፈቅድላቸዋል።
ባለስልጣናቱ ውጥኑ በሀገሪቱ መናገሻ ናይሮቢ እየተተገበረ መሆኑንና ወደ ሌሎች የሀገሪቱ ክፍሎችም ለማስፋፋት ተስፋ እንደሰነቁ ተናግረዋል። ባለስልጣናቱ የማደያው ማሽን ካርድ ደርሷቸዋል ካላቸው 1200 ሴቶች መካከል አንዷ ኩዊንተር አሴኖ ናት።
ትምህርት ቤት ውስጥ እንድንቆይ ያግዘናል። ትምህርት ቤታችን በቀላሉ ስለሚገኝ አብዛኞቹ ወላጆች የንጽህና መጠበቂያዎችን እንዲገዙልን ጥያቄ አይቀርብላቸውም።
በ2017 የአውሮፓውያኑ ዓመት የወጣው የኬንያ ህግ መሰረት ለአቅመ ሔዋን ለደረሱ ተማሪዎች ሁሉ ነጻ የንጽህና መጠበቂያ ሊደርሳቸው ይገባል። ይሁንና የትምህርቱ ተዋናያን እንደሚናገሩት የተደራሽነት ችግር ትልቁ ማነቆ ሆኖ ቀጥሏል። አቅማቸው በማይችል ተማሪዎች ላይም ጫና አሳድሯል። ሜሪ ሎኒያ ጋፖይ ርዕሰ መምህርት ናቸው።
በልመና ምክንያት ሴት ልጆቻችን ለራሳቸው ያላቸው ግምት ዝቅተኛ ነው። በትምህርት ቤት ውስጥ ሲሆኑ ከአስተማሪዎች ይለምናሉ። ቦራ ባግዚያቸው ላይ ሆኖ የንጽህና መጠበቂያ የለንም ለማለት ወደ ርዕሰ መምህር ቢሮ የሚመጡም አሉ። የምንችለውን ያህል ለማገዝ ሞክረናል። ቁጥራቸው ግን ከአቅማችን በላይ ሆኗል።
የለውጥ አገንጋኞች ኬንያ በንጽህና መጠበቂያዎች ላይ የጣለችውን ቀረጥ እንድታነሳ ጫና እያደረሱ ነው። እስከዚያው ድረስ የንጽህና መጠበቂያ ማደያውን የመሰሉ ቴክኖሎጂዎች ከሴቶች ላይ ጫና ጫናን በማቅለልና ለሌሎች ተማሪዎች ትምህርታቸውን እንዲከታተሉ በማድረግ እገዛ እንደሚሰጡ ተሟጋቾች ይናገራሉ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ሳምንት ይሁንላችሁ።